ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤናስጥልኝ እንደምን አመሻችሁ ጓድማቾቻችን። ዛሬ ቅዳሜ ሚያዝያ 28 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሪሰርቾች የሆኑት እነዚህ የአማራ ወጣቶች ከታገቱ
ቅዳሜ ሚያዝያ 28 ቀን 1250 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
የታላቁን ኢትዮጵያዊ ደራሲ ባለቅኔና ጸረ ፋሽስት አርበኛ ስራዎችን አስመልክቶ ከዮሐንስ አድማሱ የቀረበውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ለሚስር ገላጭ ስር ብርብ የተባትዮት የጥፋት መቃብር ምድርና ባህር ተፈር የደበቀው ንሚስር ይገኛል ስር የማያውቀው ምናለ እንደብል ሁሉን አባት የደክራ ሞጋስ የክፉ ወቃት ምናለ እንደብል ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ እሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልባንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን የዓለም ሚስጥር ገላጭ ብዕር 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 የጥበባትዮት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ሚስጥር ይገኛል ብዕር የማያውቀው በብዕር ሰብኮ ዶሴ የከበረው ታሪክና ጊዜ እስቲ ይመዝምረው ለጦርነት ማት አጋጦ የሚሰጠው የጥቂትም የሰላም ማዛዡ ብር ነው። ብር ያከበረው ብር ያዋረደው ብር ያወደመው በብር የዳነው ምን ያህል ይሆናል ያለም ህዝብ ቁጥሩ እስቲ ባውቁ እንደሆን ታፈሩ ማስክሩ የዓለም ሚስጥር ገላጭ ብዕር 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 የጥበባትዮት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ሚስጥር ይገኛል ብዕር የማያውቀው መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ ጠቃ እንጂ በስውር መውጋቱ ያለምንም ህዝቦች የሚያጠያይቀው የፍቅርን ጥላቻ አብሳሪው ብር ነው። የብር ሮኬት ወጥቶ ተወርውሮ አፈር ይዞ መጥቷል ጨረቃን ቆፍሮ ለእሪ ማውቀው ባለም ምንም የለም ያለም አጣፋ ይኖራል ዘላለ ምራለን ደብር ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ እሃብን ቁርና በሽታ እንዲጠፋ ለእናው ህይወቱ የመኖሩ ተስፋ ልባንጎልን ቀዶ ህይወትን የሚያድን የብር ውጤት ነው የፈውለ ልጆች መድን ያለ ሚስጥር ገላጭ ብር 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 የጥበባትዮት የሴፋት መጣብ ምድርና ባህር አፈር የደበቀው ምን ሚስጥር ይገኛል ብር የማያውቀው በብር ፈርቶ ዶሴ ያከበረው ታሪክና ጊዜ እስቲ ይመዝምረው ለጦርነት ማት አጋጦ የሚሰጠው የስኪትን የሰላም ማዛዡ ብር ነው ብር ያከበረው ብር ያዋረደው ብር ያወደመው በብር የዳነው ምን ያህል ይሆናል ያለም ህዝብ ቁጥሩ እስቲ ታውቁ እንደሆን ታፈሩ ማስክሩ ያለም ምስር ገላጭ ብር 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 የጥበባት ዮት የጥፋት መቃብ ምድርና ባህር አፈር የደበቀው ምን ሚስጥር ይገኛል ብር የማያውቀው መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ
ጊዜው የዘራ መልካም ዘር አትርፎ ከገበሮች ጋራ ማታ ከጥላ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን። ኋላም ትምህርት ቤት ከገባሁ በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ ምርት ያዘን ሰዋስው ውስጥ የዮፍታሄ ቅኔዎች ግጥሞችና መዝሙሮች አልፎ አልፎ ተጠቅሰው በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሄ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨብኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሄን የቋንቋ ውበት መመርመር ጀመርኩ። የዮፍታሄ ስንኞች መቀነባበር፣ የዘይቤው ወይንም የስለምኑ መተባበርና መዋሃድ፣ በስተቅኔውም በኩል የሰምና ወርቁ፣ የውስጠ ወይራው፣ የሰም ለበሱ፣ የህብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሄን የተለየ ያደርጉታል። የዮፍታሄ ርቀቱ በኪነት ሥራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይኮስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹህ የኪነት ወጥነት ነው። የዮፍታሄ ስንኞች ተተንትነው ውበታቸው አይረክስም፣ ነጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጢራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ አበባ ፍሬ እንደማይለያቸው ጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምጽ፣ መዓዛ፣ ጣዕም፣ አካላዊ ህላዊ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ሐዋሳት አፍ አደርሰው በእነሱ አማካይነት ዘልቀው ለሐዋሳት ውስጥ ይስተማሉ። በቅኔም ሆነ በግጥም ውስጥ በጠቅላላውም በኪነ ጽሑፍ እንደዚህ አርጎ የሚያጽፍ ተራ ተውቦ የለም። ለነ ክፍለ ዮሐንስ፣ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሄ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሄ ንጉሴ የተወለደው በ1897 ዓ.ም ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። ከተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽሕፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሄ በወለጋ በኩል አድርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓ.ም ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን በአዲሱ ጉልበቴ፣ እናንተም ተምርኮ እኔም ከስደቴ። ዮፍታሄ ከስደቱ በ1933 ዓ.ም ተመለሰ። በ1935 ዓ.ም በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝደንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓ.ም ተመረጠ። ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ስላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ህሩይ ወልደ ስላሴ ሞት ተጻፈው የእንጉርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ። ባውቀው ነው ተመጣሁ እንደማልመለስ፣ ይማርህ መሐሪው እስትመጣ ድረስ። አሁን ሄደ ብላቴን ጌታ ህሩይን ሊጠይቅ፣ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በ42 ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ህሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሄ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሄ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሄ ሞቱ፣ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሄ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ለዮስታይ ህመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የህመሙ አቋም በሚገባ ገና አልታወቀም። የጤና ጥበቃ ጽህፈት ቤት ይገልጸዋል ብለን ተስፋ እናደርጋለን። እስከዛሬ ግን አልተገለጠም። ተገልጦም ከሆነ ማስረጃውን አላገኘውም። ዮስታይ ንጉሴ በመሰረቱ ባለቅኔና ገጣሚ ነው። ልዩ ገጣሚ፣ ልዩ ባለቅኔ ነው። ስሱ ነው፣ ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኔ ስሜት ሲያልፍም አይነካው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ፣ አፍላቸው ሳይቀንስ። አይኔን ሰው አማረው፣ አይኔን ሰው አማረው፣ የሰው ያለህ የሰው አያብር አለንጋው የሌጊዮን መሪ፣ ልጅ እስከ ማዕዜኑ የአስማንዲዮስ መሪ፣ አያደሙ በእኔ የሳጥናኤል መሪ፣ የቀበሮ እንግዳ በቤቱ አሳዳሪ፣ ተበግ ተቀበሮ ቀበሮን አክባሪ፣ ቀበሮን ወደ ቤት በግን ገደል መሪ፣ የበግ ለምድ ለብሶ በጎች አባራሪ፣ በቀበሮ አዋጅ አገሩን ወራሪ፣ በለሰለሰ እርሻ አሜከላ ዘሪ፣ እጅግ ተጠንቅቆ አባቱን አፍቃሪ፣ አባቱን አፍቅሮ እናት አቃጣሪ፣ እናቱን አቃጥሮ አባት አሳሳሪ፣ አባት አሳስሮ በእናቱ መካሪ፣ በእናቱ ላይ መክሮ አዋጅ አስነጋሪ። በግራ የቆመው ሲመለስ ወደ ቀኝ፣ እኔም በእናታችሁ ጎዳናው ሳይርቀኝ፣ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከሚጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮፍታይ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም ሁነት ወይንም ስሜት ማቀናጀት ነው። ይህ ለኪነት ጽሑፍ አይነተኛ ከሆኑት ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው ርቱዕ የሆነ ስሜት ከሌላ ጋር በመቀናጀቱ ርቱዕ ወይንም ቀጥተኛ ይሆናል። ዮፍታሔም ሐዘንን ከደስታ፣ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አድርጎ ያቀርብልናል። የዮፍታሔ አንዱ የታላቅነቱ ምስጢር ከዚህ ውስጥ ክቡእ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ፣ መስቀል ተሰላጢን ዘፈንና ልቅሶ። ዮፍታሔ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታሔ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900ና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የሕዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥርፊያ ዘመን ነበር። ዘመኑ የአገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሔ ያሉትም የኪነት ሰዎች ስለ አገራቸው በጽኑ መዋግደ ህሊና የተጠመዱበት ዘመን ነበር። ለሐሳባቸው ለስሜታቸው ለጭንቀታቸው መክፈያ የሆነቸው የተውኔት ጽሑፍና የመድረክ ዓለም ነበር። የሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ ሊደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር። ለብዙ ሙያም ሙሏል። ዮፍታሄንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታሄ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደኋላም ነበር። የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ህሊናና ፍቅር አግዝፎ ያሳያል። የዘመኑንም መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ስመኛ ድር ያለው ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች እርካብ ነገራችን ሁሉ የምባይካብ የምባይካብ ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋራ ተነስ እንደገና። ኢዮፍታሄ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። ከ1928 ዓመተ ምህረት ድረስ በጠቅላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓ.ም ሐምሌ 16 ቀን ከታዩት ቲያትሮች ዮፍታሄ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ ዮፍታሄ ንጉሴ 300 ብር ጉርሻ፣ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። የዮፍታሄን ረፍት ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራ አይሞትም በሚል ርዕስ የተጻፈውን ሐተታ አስፍሮ ነበር። ሟቹ አቶ ዮፍታሄ ንጉሴ በሕይወተ ሥጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽሕፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ከእኩለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሠራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መሥዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና ዕድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሪቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሄ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከእኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሄ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓመተ ምህረት በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ህሊና በሚመስል ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለሕዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮዎች ከሆኑት ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ይሁንም እነዚያ በኋላ በስደት አገርና ከተመለሱ በኋላ የነኑ ስራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አጽፈውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጻጽለው እንዳይጠፉ ክቡር ፊታውራሪ ደምስዮ ለማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ህዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዩፍታሄ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ከምሲና ስለናያ ባንቲ ቀጥሮ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓመተ ምህረት እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሄ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናይ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሄ ንጉሴ በሙሉ ለማስተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሄ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና አዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምታታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ፣ ውእየትና እርጥበት ሁለቱም በተራ፣ እሳቱ ሳይጠፋ ሐመልማል አይሎ፣ ሐመልማል እሳቱን ሳያጠፋ ውሎ፣ ከግንብ አስገብቶ በጎቹን ቀላቅሎ፣ ይህንን ድንቅ አየ ሙሴ ተከታትሎ። ዘመን እንዲህ አርጎ ስለምን ሲያስረዳ፣ ሰው እንግዳ አይሆንም ጊዜ ነው እንግዳ። ውሃ የባህሪውን ሲመጣ ሊያጠፋ፣ ውሃ ሲመጣ አይቶ እሳት ቢያንቀላፋ፣ አጥፊ እንዳያጠፋ ጠፊም እንዳይጠፋ፣ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች የአንድ ትልቅ ጌታ፣ ትወልድ ነበረ በዓመት መንታ መንታ፣ አላቢ ያለባት ጥጃዋን አክስታ፣ ቢሞትም ጥጃዋ እንቧ ስትል ገብታ፣ ያልባል በመላሾ ጠዋትና ማታ። ከላሞችም አለች ቀይ አለላ መሳይ፣ መቼ ለጌታዋ ላላቢዋ ሲሳይ፣ እሷን በመላሾ ደግሞ እያባበሉ፣ ሶስት ጊዜ አልቧታል ልብ አላት እያሉ። ወይንም አይኔን በአይኔ እንዳላይ መስታወቱ ጠፍቶ፣ አይኔን ቆረቆረኝ በአይኔ ጉድፍ ገብቶ፣ አይኔን በአይኔ ማየት ችግር ሆነኝ ከቶ፣ ማን ነው የሚነግረኝ የአይኔን ጉድፍ አይቶ። የዮፍታሄ አማርኛ ላይ ላዩን ቀላል ወይም የዋህ ነው። ከዚህም በላይ የዮፍታሄ ጽሑፍ ሁሉ ጌጡ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ የወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለናያ ከምሲ እጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ፣ መፋቀር ይሻላል አትቆራረጡ፣ ጣትህ ረጅም ነው አያባንት ይቀጡ። የከምሲ ጓደኛ አያባንት ይቀጡ፣ ወይ ጠረን አካሌ ሽታው መጣፈጡ። ለወንዱም ለሴቱም ለሁሉ አለበሰው፣ የኮራው ልጅ ከምሲ የተበጣጠሰው። ኮሚሳር ሮባንቲ ከቱም ታውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ ያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ አይኑ ቢቁለጨለጭ ቢወድቅ ቢነሳ እንኳን 5 ብር አያገኝም ቤታ። ወዲያውም አከታትሎ የባንቲ ከቱ ጎባን የሚሆነው አትቸኩልብን አያ ባንቲ ከቱ ብር ማጣታችን አልታወቀም ቁርጡ ይለዋል። ጉፍታይ ንጉሴ የተለየ እንዳረቄ መርፌ የሚወጋ አይንና እጅግ የፈጠነ የተባ ጆሮ ነበረው። ለምሳሌ በተውኔት ትርሰቶቹ ከፈጠራቸው ባህሪያት መካከል እንዳጣፍ ወሮታ የሚሆን ህይወት ያለው ነፍስ ያለው አማናዊ የሆነ ባህሪ ያላጋጠመኝም። ለሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ካርት ሽመርና አጋፋሪ ጉደታ ነበሩ። ዮፍታሄ የተውኔትም ሆነ የግጥሙ ምጸት በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይታለፍ ሐተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ አይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማዬ ያውልህ ከግሬ ላይ ወለቀ አርኩ ደና ክረም ውሃችን አለቀ። ዮፍታሄ በዚያ በብዕሩ አንዴት ይሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል። ጠላ በቅምጫና እንጀራ ባገልግል ልላክልህ ወይ ይጣፍጥ እንደሆን የስደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው። ዮፍታሄ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ። ለኢትዮጵያ የነበረው ጭንቅ ለኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓመተ ምህረት ካርቱም በነበረበት ጊዜ ነው። ምንም ባነበረሽ ከራሄል ያነሰ እንባይ መልስም እንባ ጊዜው ካልደረሰ መራራው ሐዘንሽ እንባ እያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውብ አሽከር ቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ። ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ። ቀኝ ጌታ ዮፍታሄ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሄ ትንሽ አማርኛ በሚል ርዕስ በ1924 ዓ.ም የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናስፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ።
እንቆቅልሽ ነው። ንገሩኝ እናንተ ገባን የምትሉ ይሄ ነው ብላችሁ የሰው ልጅ ባህሉ ጥፋቱን ጥፋቱን ባንድ ፊት አርጉና ልማት ደግነቱን ወደዚህ ለዩና አንትሶ አንጓሉና ጥርስ አድርጋችሁ ንገሩኝ የሰው ልጅ ይሄ ነው ብላችሁ በሰፌድ ተንጓሉ ምርትና እንክርዳዱ የሚለይ አይደለም አንደኛው ከአንዱ እንደስንዴ አይደለም የሰው ልጅ ፍጥረቱ ተንጓሉ የሚለይ ገለባና ምርቱ ስንዴና እንክርዳድ ነው ባንድነት ታምሶ ምርቅና ፍትፍት ነው ባንድ ተለውሶ ተዋህዶ ያለ ባንድ አካል ባንድ አምሳል ጥፋትና ልማት የሰው ልጅ ይባላል። አንዳንድ ቀን ሲሆን ደስ ደስ ይለኛል በሆነ ባልሆነው ሳቅ ሳቅ ያሰኘኛል አላፊና ግዳሚው ዘመድ ይመስለኛል ላገኘሁት ሁሉ ደስ ያናግረኛል ዘንድ ያለ ሰዓት ስለ ሰው ሳስብ ገርሆኖ አየሁት የዋህ እንደ ርግብ ለመስደቅ ምኞቱን ትግሉን አስብና ቅን ሥራ ለመሥራት ድካሙን አይና ቅዱስ ነው ቅዱስ ነው ብዬ ጠራዋለሁ የእግዚአብሔር አምሳል መሆኑን አምናለሁ በደና ሽባሃል አዋርደህ አትያው ከመላእክት በታች ቅዱስ የሰው ልጅ ነው ያንድ ሰው ልጆች ነን ሁላችን በመላ አንደኛው ቢጠቁር አንደኛው ቢቀላ አንዱ ቢሆን ድሃ አንዱ ባለጸጋ ፍሬ ቢስ ነገር ነው ይህ የለውም ዋጋ አንድ ሰው ልጆች ነን መዋደድ አለብን ይህ ነው ቁም ነገሩ መርሳት የሌለብን አንዳንድ ቀን ሲሆን እንዲደስ ይልሃል ደግሞስ በሌላ ቀን እንዴት ያረጋሃል አንዳንድ ቀን ደግሞ በጣም ይከፋኛል ደግ ሲናገሩኝ ክፋን አልግረኛል ሰላምታ ሲሰጡኝ ብትር ይቃጣኛል ሜጃ መሸሻ ስፍራ ይጠፋኛል ሰው የሚባል ነገር ላይ ያስጠላኛል ሰው ምንድነው ብዬ ያልኩኝ እንደሆነ በተንኮል በክፋት ልቡ የደነደነ ሲወዱት የማይወድ ሲያምኑት የሚከዳ ደስ የሚለው ፍጡር ወንድሙን ሲጎዳ ወዳጅ መስሎ ጠላት ደግ መስሎ ክፉ ወለላማር መሳይ የሚወጣው ካፉ ልቡ ሲሰነጠቅ ብቅ ይላል ሸፈፉ ሰው ላይ ላዩን ሲያዩት ሞኝ በግ ይመስላል አጎዛው ሲገፈፍ ተኩላ ሆኖ ያርፋል እንደ በግ ሆኖ ነው ሰው የሚወለደው ካደገ በላይ ነው ተኩላ የሚሆነው ሰው ከእናቱ ማጸን ሲወጣ ሲወለድ ሕፃን ሆኖ ሳለ በእግሩ ሳይራመድ ነገር ሳይጀምር ሳይለይ ዘመድ ባዳ በፍጹም አይልም ወዳጆቼን ልርዳ ወንድሜንም ልውደድ ጠላቴንም ልጉዳ እንዲህ ያለ ሐሳብ ካንጎሉ የሚፈልቀው ሰው መዳሁን ትቶ መሄድ ሲጀምር ነው ራቁት ሆኖ ነው ሰው የሚወለደው ካደገ በላይ ነው ክፋት የሚለብሰው ሰው ካደገ ሲያዩት ተክሏዋን ይመስላል ሕፃን ሆኖ ሳለ በግ ሆኖ ይገኛል ተናክሶ ሊያልቅ ነው ተባልቶ ተባልቶ በሰው ልጅ መካከል ፍቅር ዘሩ ጠፍቶ የህዳር በሽታ ፍጥረትን መስፈጀው ጉንፋን ራስ ምታት ሰውን መስገደለው የሰው ልጅ እኮ ነው ሰውን ይጨርሰው ለሰው ልጅ እንደ ሰው ማንም ጠላት የለው ዘንዶ ነው እባብ ነው የሚሉት ውሸት ነው ደግም ሆነ ክፉ ቢጠላም ቢወደው ወዳጁም ጠላቱም ለሰው ልጅ ያው ሰው ነው አብረው የሰው ልጆች በሰላም አይኖሩም ደግሞም ለየብቻ መሰንበት አይችሉም ምን ቢተላለቁ ምን ባይዋደዱ ሰው ያለ ሰው አይሆን ወዴትም ይሄዱ ሰው አንድ አካል ሆኖ ሁለት ምግባር አለው ጨካኝና ሩሩ ክፉና ደግ ነው ንገረኝ አጣርተህ ክፋት ደግነቱን አታዘበራርቀው ቀንና ሌሊቱን ፋት ጨለማ ነው አምሳለ ጽንመት የቀን ብርሃን ነው ደግሞም ደግነት ሰው እንዴት ይሆናል ቀንና ጨለማ ለአንድ አካል ሁለት መልክ የትም አልተሰማ እኔ እነግርሃለሁ ይኸው ትሰማለህ አንድ አካል ሁለት መልክ ሆኖ ታየዋለህ አንድ አካል ሁለት መልክ ቢሆን አንወድም ግን የሆነ ነገር ከቶ አይለወጥም እኛ የምንፈልገው ሰው ክፋቱ ቀርቶ ማሩ ከሰፈፉ በደንብ ተለይቶ ሬቱ ምሬቱ ወደዚያ ተትቶ ወለላ እንዲሆን ነው ተጨምቆ ተጣርቶ አሁን ገና ገባኝ እኔ የምፈልገው እኔ የሰው ልጅን እንዲሆን የምለው ያልሆነውንና የማይሆነውን ነው ተፈልግ ባልፈልግ ቁም ነገርም የለው የሰው ልጅ እንደሆነ እሬትና ማር ነው ሰው የሚፈልገው ሊሆን የሚመኘው ያልሆነውንና የማይሆነውን ነው የሆነውን ነገር ሰው ፍጹም አይወድም የማይሆነውንም ቢለፋ አገኝም ለፍልፈን ለፍልፈን ፍሬ ከንቷን ሁን ለዛሬው ወሪያችን አዝመራ ይህ ይሁን ባለመሆንና በመሆን መካከል ሰው አይሻገረው አለ ትልቅ ገደል የማይሆነው ነገር ምን ጊዜም አይሆንም የሆነውም ነገር ከቶ አይለወጥም አውቆ አለመቻሉን ይህን ለመለወጥ በከንቱ አይድከም ሰው አርፎ ይቀመጥ
አዋል ተሳሳትኩም ከህይወት አሰፋ አዋል ተሳሳትኩም ምርጫዬ ምርጫ ነው ማንንም ያልገባበት የሚያምነኝ የማምነው አዋል ተሳሳትኩም ምርጫዬ ግሩም ነው ከያ ፓበላይ ላገር ታማይ ማን ነው በላል በለሃ ሙግት እስኪ ንግጠም በርሱኔ ልረታ ልሸነፍ ግድ የለም ድሃ በመሆኔ ድሃውን መምረጤ ከሳም ብጠላ ነው እርሱም ማስበለጤ ስንቶች መሃል ሜዳ ተዝረክርከው ቀርተው ስንቶች ከሰው በራፍ ለቁራሽ እንጀራ ያዛዥ ጫማ ልሰው ስንቶች ደግሞ ለከርስ ጌታ አዳሪ ገብተው ወርሰሙን ይዞ ዛሬ ቆምናየው ለከርስ ያልወደቀው ድሃው ይሃፋለው ለከርስ ማብያድር ጥቅም ቢያታልለው ፈተናውን ባያልፍ ክብር ባይናፍቀው እንኳንስ ልወደው መች ስሙን ላነሳው ግና ውርደት ሽጦ ክብር በመግዛቱ እኔና መሰሎች ገባን በግዛቱ ስለዚህ አዎ ስለዚህ አየነው ገመትነው እድሜ ልካችንን ላመንበት ብንሞት የት ነው ጥፋታችን እውነተኛ መንገድ እውነተኛ መስመር ጥርት ያለሽ ጉዞን ተከትሎ መኖር ለመልካም ህሊና ጥሩ ምግብ ነበር ስለዚህ ልክ ነኛው አልተሳሳትኩም ምርጫዬም ልክ ነው ይሃፓን አልተውኩም ተፈጻጥኩም ከህይወት አሰፋ አልተፈጻጥኩም ምርጫዬ ምርጫ ነው ማንንም ያልገባበት የሚያምነኝ የማምነው አልተፈጻጥኩም ምርጫዬ ግሩም ነው ከያ ባበላይ ላገር ታማይ ማን ነው በላል በለሃ ሙግት እስኪ ንግጠም በሱኔ ልረታ ልሸነፍ ግድ የለም ደሃ በመሆኔ ደሃውን መምረጤ ከሳም ብጠላ ነው እርሱም ማስበለጤ ስንቶች መሃል ሜዳ ተዝረክርከው ቀርተው ስንቶች ከሰው በራፍ ለቁራሽ እንጀራ ያዛዥ ጫማ ልሰው ስንቶች ደግሞ ለከርስ ጌታ ዳሪ ገብተው ወር ሰሞን ይዞ ዛሬ ቆምናየው ለከርስ ያልወደቀው ድሃው ይሃፋለው ለከርስ ማብያድር ተቀም ቢያታለለው ፈተናውን ባልፍ ክብር ባይናፍቀው እንኳንስ ልወደው መች ስሙን ላነሳው ግና ወርደት ሽጦ ክብር በመግዛቱ እኔና መሰሎች ገባን በግዛቱ ስለዚህ አዎ ስለዚህ አየነው ገመትነው እድሜ ልካችንን ላመንበት ብንሞት የት ነው ጥፋታችን እውነተኛ መንገድ እውነተኛ መስመር ጥርት ያለሽ ጉዞን ተከትሎ መኖር ለመልካም ህሊና ጥሩ ምግብ ነበር ስለዚህ ልክነኛው አልተፋሳትኩም ምርጫዬም ልክ ነው ይሃፓን አልተውኩም
Shall wake up, let's have a shot. እንኳ ባቅሟ ትንሿ የህል ዘር አይን እንኳ ብትገባ የማትቆረቆር ድንገት ጠበበችል የማትገኝ ከመድር ቁልቁል አሾልቃ በንቀት እያየች በድሃ ወገኔ ከት ብላ ሳቀች እጅጉን አሾፈች አሹቅህን አውልቅ ሽምብራህን ቆርጥም ባቄላህን ጠርጥር በቆሎህን ከርስም እኔን ካሁን ወዲያ እንኳን ልትበላኝ ድንገት በመንገድ ላይ ባይንህም አታይ ያለች አፌዘች በወገኔ ሳቀች በወገኔ አሾፈች አረም እንዳይውጣት ወፎች እንዳይለቅሟት ካቡን ዙሪያ ክቦ ከብቶች እንዳይበሏት አጭዶና ከምሮ በሬዎች ለጉሞ ሲወቃ እንዳሉ አለ ቀኑን ሙሉ ቆሞ በመንሻ በጥሮ በቁና ለክቶ በሰፌዳን ፍሶ በስልቻ ከቶ ነቀዝ እንዳይበላት ብርት እንዳያጠቃት ወቅቶ በጎተራ እንዳላስቀመጣት አንተ አትቀምሰኝም ብላ ኮበለለች ጥያራ ተሳፍራ አሜሪካን ገባች እየተቁለጨለጭክ ባይንህ ብትቀላውጥ መልሰህ መላልሰህ ምራቅህን ብትት እንደማርህ ይቅር ከቷን ታትበላኝም ባንተ አፍ ገብቼ ባንተ ሆድ አላድርም ብላ ጤፋ ፌዘች በወገኔ ሳቀች በወገኔ አሾፈች ከድሃው ወግነው የቀሩት በሀገር በቄላ በቆሎ ጓያውና አተር ሆኖ አለመታደስ ጓያ እግር ሲሰብር አተር ሆድ ሲወጥር እንዲሉ ምክንያት ሳይፈጥር አይጣላም እግዚአብሔር ተመስገን ባቄላ ያስተነፍስ ጀመር የልመናስ እንዴ እያለ ለምጥምጥ ሽሩሩ ቢባል አይወጣ ከመጣል ወልቻ ዘብቆም እሳት ቢምቦልቦል መጣድ ሽሩሩ ማሰሻብ ያባብል ተስተስ ይያለ ኩርሲያው ማልቸት ከመጥፈቅ ያገር አንስቷን ባጓሮ ከመጣስ ሳይወጣ ቀረ ሆኖን ኩሮ
የጎደለበትን ቀን ይጣለውን ሰው ጤፍን ቋባቅማ አይዋት ስትነቀው ከፍዝቅ አድርጋ ስትገላምጠው ስታበሻልከታው ጤፍን ቋን ባቅማ
ኑሮ ውድነት የተነሳ ጤፍ መብላት እንደ ሰማይ ለራቃቸው ወገኖቼ ማስታወሻ ሆነልኝ። አስራደው ከፈረንሳይ ሐምሌ 17 ቀን 2007 ዓመተ ምህረት
በዚሁ ይጠናቀቃል። ይህን ፕሮግራም ለገጣጥ ካንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናም ሾው
አቱ ከዚያለን ከሰሙ ጆት ፍቅርና ውለታ ያልተናጥ ቆንጆ ያስቀመጥ ልብና ያመጣ ደስታው ለወደሙ ነውና ያማ